የሰብአዊ መብት ጥሰት ፈጽመዋል ባላቸው ከ30 በላይ በሚሆኑ ሰዎች ላይ ክስ ሊመሰረት መሆኑን የኦሮሚያ ክልል ጠቅላይ አቃቤ ሕግ አስታወቀ። ጠቅላይ አቃቤ ሕጉ አቶ ዳንኤል አሰፋ ለአሜሪካ ድምጽ እንደተናገሩት ከሰብአዊ መብት ጥሰት በተጨማሪ በሌሎች የሙስና ወንጀሎች ላይ የተሳተፉን ጨምሮ በአጠቃላይ 210 የሚሆኑ ሰዎች ላይ ምርመራ ማጠናቀቁን ነው። ባልደረባችን ሙክታር ጀማል ከአቶ ዳንኤል አሰፋ ጋር ቃለ ምልልስ አድርጓል።
አቶ ዳንኤል አሰፋ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ሕግ እና የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ሕግ ያወጣው መግለጫ ወደ 210 የሚጠጉ ሰዎች በተለያዩ ወንጀል ለክስ ሊቀርቡ እንደሆነ ነው የገለጸው። የት ምን ላይ የተሰማሩ ናቸው?
በብዛት እዚህ የተያዙ ሰዎች ኦሮሚያ ውስጥ የተፈጸሙ ወንጀሎች ናቸው። ወንጀሎቹ አይነት ህዝብና የመንግስትና መሬት የደረሱ ሰዎች እና የሰብአዊ መብት የተፈጸሙ ሰዎች ላይ በማስረጃ አስደግፈን ጥቀኛ ሆነን ጥፋተኝነታቸውን ወንጀለኛነታቸውን አትሊስት በእኛ በኩል እንደ መስሪያ ቤት ካረጋ በኋላ የተደረገ ኦፕሬሽን ነው። ቦታዎቹም ያው በብዛት ተወሰኑ ዞኖች ላይ ፊንፊኔ ዙሪያ ልዩ ዞን፣ የኦሮሚያ ልዩ ዞን ምዕራብ አርሲ፣ ደቡብ ምዕራብ ሸዋ፣ አራጌ፣ አርሲ አካባቢ፣ ሰሜን ሸዋ አካባቢ ያጠረቀሙ ወንጀሎች ናቸው።
የእነዚህ ሰዎች የስራ ድርሻና ስልጣንን በተመለከተ ምን አይነት ሰዎች ናቸው ተጠያቂ የሆኑት?
ተጠያቂ የሆኑት ሰዎች በብዛት የመንግስት ኃላፊዎች አሉበት፣ ሹመኞችም ጭምር፣ የቀድሞም የአሁንም ሹመኞች፣ ሰራተኞች አሉበት። ይህን ሲፈጽሙ የነበሩ ሲተባበሩ የነበሩ ደላሎች አሉ፣ ብዙም ብሎ ነጋዴዎች አሉ። መሬት ነጋዴ ህጉ መዋጁን ባይፈቅድ ውሸት በሌለ ሰው በሞተ ሰው ምናምን እየተደራጀ የቤት እና የመኖሪያ ቦታ ተደራሽነትን ለማሟላት መንግስት በሚሄደው እንትን ማኒፑሌት አድርገው ለአንድ ሰው ሳይሆን ለሀያ ሰው ለሰላሳ ሰው ሊበቃ የሚችል እስከ 4000 ካሬ ሜትር ድረስ ከዛም በላይ መሬት ያበሰበሱ ሰዎች ላይ ብዛት ተከፍ ይደረግቀው።
የሰብአዊ መብት ረገጣን በተመለከተ ምን አይነት ሰዎች ምን ያህል የት ነው ይህ የተነሳው?
ከ30 በላይ የሆኑ ሰዎች ናቸው ቅርስር የዋሉት ሰብአዊ መብት ረገጣው ጋር ተያዩ። እነዚህ ሰዎች ትእዛዝ ከሰጡ ኃላፊዎች ጀምሮ ትእዛዙን ተቀብሎ እስከ አስፈጸሙ ሰራተኞች ድረስ ማረሚያ ቤት ውስጥ የተፈጸመ ሰብአዊ የሆነ ክፍ ላይ የተወሰደ ከጊዜ ወደ ጊዜ ችሎት ውሏቸውን እየተከታተላችሁ ለህዝቡ ማድረስ ትችላል ናቸው።
ሰብአዊ መብት ረገጣ ተጠርጥረዋል የተባሉ ሰዎችን በዚህ ደረጃ በግልጽ መንግስት ብዙ ጊዜ መግለጫ ሲሰጥበት ብዙም የተለመደ አይደለም። ይህ አሁንም የምንሰማው ነገር ከአምኒስቲ ኢንተርናሽናል ዘገባ ጋር ተያይዞ የመጣ ነው ወይ ከዛው ቀደም ሲመረመር የነበረ ነው?
ያው አንዳንዴ ነገሮች መደራረብ ይችላሉ፣ ግጥጥሞች ሊኖር ይችላል። ያ ማለት ግን ምክንያትና የውጤት ግንኙነት አላቸው ማለት አይደለም። የወንጀል ምርመራ ስራ ደግሞ አንዳንዴ አመታትን የሚፈጅራል። ይህ እንደዚህ ዝም ብለህ ከመሬት ተነስተህ አምነስቲ ኢንተርናሽናል ትናንት ሪፖርት ስላወጣ አንተ ዛሬ ወንጀል መርምረህ ሰዎችን ወንጀለኛ ብለህ የምታስብበት ጊዜውም አቅሙም እድሉም አይኖርም። የቅጥምጥሞች ጉዳይ እንጂ ምንም አይነት ግንኙነት የላቸውም።
የሰብአዊ መብት ክሶችን በተመለከተ ሀገር ውስጥ በጸጥታ ኃይሎች በግለሰቦች የሚነገሩ ማለት ነው። ለምሳሌ ከዚህ ቀደም የአሜሪካ ድምጽም የዘገበበት ወለጋ አካባቢ አንድ ሰው እጁ ታስሮ በፖሊሶች ተከቦ ሳለ ወደ ማረፊያ ተወስዷል ከተባለ በማግስቱ ተገሏል የሚል ዜና ወጥቶ የአካባቢውንም ሰዎች ቪኦኤ ሲያናገራቸው ሊያመልጥ ሲል ነው የተገደለው የሚል መልስ አግኝቶ ነበር። ሌላኛው ደግሞ በቅርብ ሐረር አካባቢ አንድ ሰው ተገሎ ከዛ በኋላ በጅብም ተበልቶ ተገኝቷል የሚል ዜና ተሰራይቷል። መሰል ድርጊቶችንና ጉዳዮችን በተመለከተ በእጃችሁ የያዛችሁት ጥናት ወይ ደግሞ እዚህ ውስጥ የተካተተ አለ? አቶ ዳንኤል፣
እዚህ ውስጥ አልተካተቱም። እነዚህ አሁን የምትላቸው ክስተቶች የተወሰኑት ቆይተዋል፣ የተወሰኑት የቅርብ ጊዜ ነው። ቅድም እንዳልኩ ነው። አሁን ለምሳሌ ሐረርጌው የተከሰተው ኦልሞስት 2 ሳምንት አልፎታል አይደል? ወንጀል ምርመራ በጣም ከባድ ነው። አንዳንዴ ሳምንታትን፣ ወራትን፣ አመታትን ሊፈጅ ይችላል። ወንጀሉ እንደሚፈጸምበት ረቂቅነቱ፣ ጥንቃቄው፣ ማን የፈጸመው የሚለው በጣም ወሳኝ። በተለይ ደግሞ አሁን አንተ ያነሳሃቸው ቦታዎች በተለይ በምዕራብና ደቡብ ኦሮሚያ አካባቢ የሚገኙ ቦታዎች ላይ እንደሚታወቀው አማጺ ቡድን አለ፣ ሳራ ይዞ ጫካ አለ። ይህ አማጺ ቡድን የሚፈጽማቸው ነገሮች መንግስት ኃይልና በእነሱ መሀል ባለ ውጊያ፣ ምክንያቱም መንግስትም ኃላፊነት አለበት የዜጎቹን ደህንነት ሰላም የማስከበር አንድ ሀገር ውስጥ ደግሞ ሞኖፖሊ ኦፍ ፓወር ሊኖረው የሚችሉ አንድ አካል እሱ መንግስት ነው። ያንን የሚገዳደር ኃይል ባለበትና በዚህ አክቲቭ በሆነ ጦርነትና ውጊያ ባለበት ቦታዎች ላይ በሚፈጸሙ ወንጀሎችና ክስተቶች ላይ የፍትህ ስርዓትን የማስፈን እንትን በጣም አስቸጋሪና ከባድ ነው። ስለዚህ መረዳት ያለበት ማንኛውም ሰው እናንተም ብትሆኑ በጠቅላይ አቃቢ የተቻለን እየሰራ ነው። ነገር ግን በተወሰኑ ቦታዎች ላይ ያለው የችግሩ ስፋትና ጥልቀት በጣም ከባድ ከመሆኑ የተነሳ በአዘቦት ጊዜው የፍትህ የማስፈን ስራ ብቻ ሊፈታ የማይችሉ ብዙ ነገሮች አሉ። አንዳንዴ መረጃዎች የሚወጡበትን መንገድ በጣም አስቸጋሪ ነው። ለምሳሌ አሁን ከጉጂ ጋር ደቡብ ብሔረክፍል ላይ ተያይዞ እየመረመርናቸው ያሉ ጉዳዮች ጉዳዮቹ ሲዘገቡ አምነስቲም ጭምር ሲዘገቡ በሚዲያም ሲዘገብ እና መሬት ላይ ወርዶ እኛ ወንጀል ምርመራውን ስናደርግ ያለው ነገር ኮምፕሊትሊ ይለያያል። አንዳንድ አክቲቭ ጦርነት ላይ የተከሰተን ሞት በሰላሙ ጊዜ መንገድ ላይ እየሄደ ለተከሰተ ሞት አድርጎ የመዘገቡ ነገር አለ እና ከዛ አንጻር በእርግጥ ያው ዝርዝር ውስጥ ቅድም እንዳልኩ ነው ወንጀል ምርመራ ሂደት ውስጥ አስቸጋሪ ውጤት ስለሚኖረው ዝርዝር ውስጥ አልገባለም። ነገር ግን ከትንሽ ጊዜ በኋላ ያው በተመሳሳይ መልኩ መግለጫ የምንሰጥባቸው ይሆናል። ምርመራቸው እያለቁ ያሉ ኬዞች አሉ። እንዳልኩ ምስራቅ ሐረርጌ ላይ ተከሰተ የተባለው ምርመራው ወደ መጠናቀቅ እየደረሰ ነው። ወንጀሉን የሰሩ ሰዎች ወደ ህግ ይቀርባሉ። የደቡቡም እንደዛው ወለጋ ላይ ይሄ ባለልህም ጀነራል ግን በሰፊው በዘመቻ መልክ የምርመራ ሂደት ላይ ያሉ ጉዳዮች አሉና መታገስም ይፈልጋሉ ከእናንተም ከህዝብም ሳይት። ነገር ግን በተመሳሳይ ሁኔታ ተመሳሳይ እርምጃ ወስደን የምናሳውቅ ይሆናል።
አቶ ዳንኤል አሰፋ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቢ ህግ ይህን ቃለ መጠይቅ ለማድረግ ፈቃደኛ ሆነው ከኛ ጋር ስለቆዩ በጣም እናመሰግኖታለን።
አመሰግናለሁ።